እግዚአብሔርን እጅግ አድርገን እናመሰግናለን። አጠር ያለ እግዚአብሔርን ቃል ደግሞ እንካፈላለን። ጊዜያችን ሄዷል። አብቃክተን ደግሞ ለመጨረስ እንሞክራለን። ጌታ የተመሰገነ ይሁን። እኔም ደግሞ አባቶችን እንኳን አደረሳችሁ እላለሁ። ጌታ ይመስገን። ይህን ቀን የሰጠን አምላክ ስሙ ይባረክ። ማካፍለው ቃል የሁላችን አባት በሚል ነው። ጌታ ይመስገን። የአባቶች ቀን ስለሆነ ስለ አባቶች ደጋግመን እንነጋገር። ጌታ ይባረክ። አሜን። የሁላችን አባት በሚል ስናገር ያው ወደ ሁላችሁ ሀሳብ የሚመጣው እንግዲህ አንድ ነው ብዬ አስባለሁ። እግዚአብሔር ብላችሁ ልታስቡ ትችላላችሁ። አዎ፣ እግዚአብሔር አምላካችን የሁላችን አባት ነው። የፍጥረታት አባት ነው። ፍጥረትን ካለመኖር ወደ መኖር ያመጣ ለሰው ልጆች ከምድር አፈር አብጅቶ የህይወት እስትንፋስን የሰጠ አምላክ ስሙ ይባረክ። እኔ ግን ስለ እግዚአብሔር አይደለም ልናገር ያሰብኩት። የሁላችን አባት መጽሐፍ ቅዱስ ብሎ የሚጠራው አለ። በመጽሐፍ ቅዱሳችን ላይ የሁላችን አባት ብሎ የሚጠራው አለ። ሰው የሆነ እንደኛ ተፈጥሮ ተወልዶ ኖሮ ያለፈ፣ ነገር ግን ለሁሉም አባት ተብሎ መጽሐፍ ቅዱስ ይጠራዋል። እግዚአብሔር ስሙ ይባረክ። ስለዚህ ይህንን አባት የተባለውን መጽሐፍ ቅዱስ አባት ብሎ የሚጠራውን ነው የምንተዋወቀው። ጌታ አምላካችን ስሙ ይባረክ። ሮሜ ምዕራፍ 4 ቁጥር 16 17 ላይ እናወጣለን። መጽሐፍ ቅዱስ ያላችሁ እኔ በፍጥነት አነባለሁ፣ ከጊዜ ጋር ልሻማ ግድ ስለሆነ። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይለዋል ሐዋርያው ጳውሎስ ለሮሜ ሰዎች ነው። አብርሃምን የሁላችን አባት ነው ብሎ ያስተዋውቀዋል። ለተገረዙትም ላልተገረዙትም፣ ለእግዚአብሔር ሕዝብ ተብለው ለተጠሩት፣ ኪዳኑ ለተሰጣቸው፣ መቅደሱ መጽሐፍ ቅዱስ አስቀድሞ ስርዓቱ አባቶች ነቢያቶች ለነበራቸው ለእስራኤላውያኖችም አባት ነው። ደግሞ አሕዛብ ለብለው ተብለው ለተጠሩት የሩቅ ተብለው ለነበሩት ለነሱም ሁሉም በአንድ መንገድ ወደ እግዚአብሔር ይገቡ ዘንድ እግዚአብሔር አስቀድሞ ሁሉንም የሰው ልጅ ሊያድን ያሰበበትን መንገድ የተረዳ አብርሃም ያወቀ አብርሃም የእግዚአብሔርን ሐሳብ የተረዳ አብርሃምን መጽሐፍ ቅዱስ ምን ይለዋል? የሁላችን አባት ነው ይለዋል። እግዚአብሔር ስሙ ይባረክ። ቁልፉ ነገር ደግሞ እምነቱ ነው፣ ማመኑ ነው የሁላችን አባት ያሰኘው። ሰው በእምነት ሊጸድቅ እንጂ በሕግ ሥራ እንዳይጸድቅ እግዚአብሔር ያሰበውን ሐሳብ አስቀድሞ ስለተረዳ እግዚአብሔር ሊሰራ ያለውን ነገር ስላየ ስለተመለከተ እግዚአብሔር በሱ የጀመረውን ስራ ሲሰራ የሁላችን አባት ነው። እስራኤላኖችም የሚድኑበትን አሕዛብም የሚድኑበትን መንገድ እግዚአብሔር በእርሱ ጀመረ። እግዚአብሔር ስሙ የተባረከ ይሁን። እንግዲህ ይህንን አምስት ዋና ነጥቦች እምነቱ የተገለጠበትን መንገድ እንመለከታለን። ፈጠን እላለሁ። እግዚአብሔር ስሙ ይባረክ። አጭር ጸሎት እንጸልይ። አምላክ ሆይ እናመሰግንሃለን፣ ስለሰጠን ጊዜ ተመስገን። ደግመን ክብርን ምስጋና ለአንተ እንሰጥሃለን። እግዚአብሔር ሆይ ቃሉን ደግሞ ለእያንዳንዳችን የመረዳት አቅም ስጠን። እግዚአብሔር ሆይ ሃሌሉያ፣ ቃሉ በመንፈስ ወደ እያንዳንዳችን ይምጣ። እናመሰግንሃለን። ተመስገን፣ ከፍ ከፍ በል። ክብር ምስጋና ለአንተ ይሁን በኢየሱስ ክርስቶስ ስም አሜን፣ አሜን። በመጀመሪያ በእምነት ታዘዘ። አብርሃም በእምነት ታዘዘ። መጽሐፍ ቅዱሳችን ታዘዘ ነው የሚለን። አብርሃም እምነቱ የታየው በመታዘዙ ነው። ሲታዘዝ እምነት ከእርሱ ታየ። እግዚአብሔር ስሙ ይባረክ። ዕብራውያን 11 8 ላይ ነው የእምነት አርበኞችን ሲዘረዝር የዕብራውያን ጸሐፊ ከአቤል ጀምሮ በእምነት መስዋዕት እንዳቀረበ እየዘረዘረ ሄዶ ስለ አብርሃም ሲናገር እንመለከታለን። ቁጥር 8 ላይ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ይለናል። በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ ይላል። ያንን ሐሳብ ዘፍጥረት ላይ ደግሞ ስንመለከተው ምዕራፍ 12 ቁጥር 1 ላይ እናገኛለን። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። የዕብራውያን ጸሐፊ ወዴትም እንደሚሄድ ሳያውቅ ወጣ ቢለንም እንኳን መጽሐፍ ቅዱስ ዘፍጥረት ላይ የምንመለከተው ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ወጣ እንዴው በግምት ወጣ ሳይሆን እንዴው በዘፈቀደ ወጣ ሳይሆን እኔ ወደማሳይህ ምድር ወጣ ከአገር ከዘመድ ከአባት ቤት ከአገር መውጣት አለ ከዘመዶቹ ተለይቶ መውጣት አለ ከቤተሰብ መውጣት አለ መለየት ነው መለየት ነው እግዚአብሔር ለጠራው ጥሪ ይሄ የእምነት አባታችን እግዚአብሔር ስሙ ይባረክ አሜን አባታችን ነው አብርሃም መጽሐፍ ቅዱሳችን በአዲስ ኪዳን ደጋግሞ ይናገራል ሐዋርያው ጳውሎስ ለሮሜ ሰዎች የጻፈው ነው ያነበብነው መግቢያችን ለገላትያ ላይ አምታገኛችሁ ሁሉም መጽሐፎች ላይ ታገኛላችሁ የእምነት አባታችን ነው እግዚአብሔር ስሙ ይባረክ አሜን ስለዚህ በእምነት ታዘዘ ከየት ከአገርህ ከቤት ከዘመዶች ከቤተሰብ ውጣ ይሄ መለየት ለእግዚአብሔር መለየት የእግዚአብሔርን ጥሪ ምላሽ መስጠትን ነው የምናየው እግዚአብሔር ጠራው ተናገረው ለዛ ለጠራው ጥሪ ምላሽን ሲሰጥ ነው እሺ ብቻ አይደለም ያለው በተግባር የተገለጠ ታዞ ነው እምነቱ የታየው ከየት ከአገሩ ከዘመዶቹ ከቤተሰቡ ተለይቶ ወጣ እግዚአብሔር ስሙ ይባረክ አሜን ነው ከዛ በኋላ መጽሐፍ ቅዱሳችን ሲናገር ያው በታሪኩ መሐላ ይሄንን በእምነት እንዳረገው ነው የሚናገረው በእምነት ተለይቶ መውጣት ራስን ለጌታ መለየት እግዚአብሔር ስሙ ይባረክ አሜን እኛ ክርስቲያኖች የሆነው እኛ አማኞች የተባልነው ህይወታችንን ለጌታ ስለሰጠን አሜን ነው በእኛ በራሳችን ላይ ጌታን ስለሾምነው ነው ጌታ ሁንብኝ አምላከነ አመልካለሁ እከተልሃለሁ ለኃጢአቴ ለበደሌ ለመተላለፌ ራስን አሳልፈ እንደሰጠህ አምናለሁ ተለይተናል ማለት ነው እግዚአብሔር ስሙ ይባረክ
አሜን
ተለይተናል ማለት ነው ይሄንን የእምነት ጉዞ የጀመረልን ማን ነው አብርሃም ነው አባታችን እግዚአብሔር ስሙ ይባረክ እርሱ ነው እግዚአብሔር ሲጠራው ምክንያት ነበረው በአንተ ምን ይሆናል አዛብ ይባረካል ሰው በእምነት እንደሚጸድቅ አይቶ በሕግ ሥራ ሳይሆን በእምነት እንደሚጸድቅ አይቶ እግዚአብሔር ጠራው እሱ ደግሞ ለዛ ጥሪ ምላሽ ሰጠ እግዚአብሔር ስሙ ይባረክ አሜን ይሄ መጀመሪያው ነው ሁለተኛ በእምነት ተቀመጠ የሚል ነገር አለ በእምነት ተቀመጠ ዕብራውያን 11 እዛው ላይ ሐሳቡን ስንቀጥል ምን እናገኛለን መሰላችሁ ዕብራውያን 11 ቁጥር 9 10 ላይ ለእንግዶችም እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን ተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ ይላል በእምነት ታዘዘን ያየ ነው በእምነት ደግሞ ከወጣበት ቦታ ከወጣ በኋላ በእምነት እንደ መጻተኛ በእምነት ተቀመጠ መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበርና ይላል እዚህ ቦታ ላይ በደንብ እንድናስተውል የምፈልገው እንደ መጻተኛ በእምነት ተቀመጠ እንደ ስደተኛ እንደ እንግዳ በእምነት ተቀመጠ እንደ እንግዳ ይሄ እግዚአብሔርን መጠበቅ ልንለው እንችላለን እንደ መጻተኛ በእምነት ተቀመጠ የሚለው ዕብራውያን 12:20 ላይ ስትመለከቱ ይሄ ምን ይላል መሰላችሁ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መልአክ ደርሳችኋል ይላል አብርሃም የሚጠባበቃት ከተማ ነበረች እሱ በዚህ በመድር በርዛ ጋር ከፈቱልኝ ያለ ነው ከፈቱለት አብርሃም ይሄ የምድር ቆይታው ይንግድነት እንደሆነ ያቃል እግዚአብሔር ያዘጋጃት ከተማ እንዳለች ያውቃል ይሄንን አስቀድሞ ተደርቷል በዚያ ዘመን በአብርሃም ዘመን በዚያ ዘመን እግዚአብሔር ያዘጋጃት ከተማ አሁን ዕብራውያን 12:20 ላይ እንዳነበብን ማለት ነው አዲስቷ ኢየሩሳሌም የእግዚአብሔር ከተማ ወደዛ እየደረሳችሁ ነው ይላል ጻፍ ይናገራል ለዕብራውያን ጻፊ እና ይሄንን ነገር ስለተመለከተ መጽሐፉ ነው የሚለው
መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጣባበክ ነበርና እንደ መጻተኛ በእብነት ተቀመጠ ይላል። ወደዚ እሱ የተቀመጠው እንደ መጻተ ይሄ ግዚያ የግዚያዊ ቦታ ነው። ይሄ የእንግድነት ቦታ ነው። በድንኳን ውስጥም ቢሆን እግዚአብሔር ያዘጋጃት ከተማ አለች። እግዚአብሔር ሰውን ሁሉ በእምነት የዳኑትን ሁሉ የሚያወርስ የሚያስገባት ሰውን ሁሉ ወደዛ በእምነት የሚያስገባው መንግስት አለ። ያች መንግስት ትመጣለች። ማ አብርሃም ነው እንደዚህ የሚለው። አብርሃም ጻፍ ሲያስረዳ እንደዛ ነው የሚለው። እንደ መጻተኛ ነው፣ እንደ እንግዳ ነው። መጽሐፍ ቅዱሳችን ለእናንተ ይሄ ምን ኖረው መንግድ የእንግድነት ዓለም እንደሆነ መጽሐፍ ቅዱሳችን ይናገራል። አይደለም ተስማማላችሁ ወይስ እንደው እዚሁ እንደምን ሰነባብት ነው እናስበው? መጽሐፍ ቅዱሳችን ነው እኮ የሚለው። የሐዋርያው ጴጥሮስ የአዲስ ኪዳን አማኞች ወይም ክርስቲያኖች እኛ የእንግዶችና መጻተኞች ነን ይላል። እንዴት ነው መሰላችሁ የሚለው? አንደኛ ጴጥሮስ 2:11 ላይ ተመልከቱ። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። እንግዶችና መጻተኞች እስቲ ቀጥሉልኝ ናችሁ ነው የሚለው። በቃ እንግዶችና መጻተኞች ናችሁ። ክርስቲያኖች ካልገባን ለክ እንደ አባታችን እንደ አብርሃም እሱ የኖረው እንደ መጻተኛ በእምነት ተቀመጠ። እግዚአብሔር ባስቀመጠው ስፍራ ላይ እንደ መጻተኛ ነው የተቀመጠው። ጴጥሮስም መጥቶ እናንተ መጻተኛ እንደመሆናችሁ እለምናችኋለሁ፣ በዚህ በእንግድነታችሁ ዘመን ነፍስንና ስጋን ከሚዋጋ ነገር ትርቁ ዘንድ እለምናችኋለሁ። በቅድስና ተመላለሱ። ይሄ እናንተ የተዘጋጀ ከተማ ተዘጋጅቶላችኋል። ለዛ ከተማ ራሳችሁን አዘጋጁ ነው። ለዛች ከተማ ራሳችሁን አዘጋጁ። እግዚአብሔር የሚያመጣት ከተማ አለች። እግዚአብሔር ሊያወርሰን ያለመክ እና አብርሃም ኑሮ እንደዛ ነበር። ኑሮ በልክ ነበር። በቃ በጥልቁ ምናምን አይደለም የሚተክለው ድንኳኑን እነክ አርጎ በቃ እግዚአብሔር ሲያንቀሳቅሰው ደግሞ ሊንቀሳቀስ ማለት ነው። እንደ መጻተኛ ነበር ኑሮ። እንደዚሁም ደግሞ ሐዋርያው ጳውሎስ እንደዚህ ይላል። ወደ ፊልጵስዩስ ሰዎች ስትመለክ 3:20 ላይ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። አስቀድሞ አብርሃም የሄደበት መንገድ ነው። እነዚህ ወንድሞቻችን የሚነግሩ ጴጥሮስም ይሆን ማቴዎስ ማን ነው ማርቆ ማን ጳውሎስም የሚነግሩ እኛ አገራችን በሰማይ ነው። አብርሃም እንደ መጻተኛ ነው የኖረው፣ እንደ እንግዳ ነው የኖረው። የኖረው ኑሮ እንደ እንግዳ ነው። በእምነት ነው የተቀመጠው። በቃ ይሄ እግዚአብሔር ሰማይን እግዚአብሔር ስፍራን አዘጋጅቷል። አዲስ ታር ኢየሩሳሌምን አዘጋጅቷል። የእግዚአብሔር ከተማ አለች፣ ትመጣለች። ይሄ ጊዜያዊ ነው። ቢመችም ባይመችም፣ ቢደላም ባይደላም፣ ቢወደድም ቢረክስም፣ አሁን የምንኖረው ኑሮ ጊዜያዊ ነው። እግዚአብሔር ያዘጋጀው ከተማ በእምነት ነበር የሚገ በእምነት ነበረ ኑሮ። ክርስቲያኖች እና እናንተስ እንደ አባታችን ነው? እንደ አባታችን ይሄ እምነት አባታችን ማለት ነው። ምሳሌ ትቶልን እንዳለ የሁላችን አባት ተብሏል። እግዚአብሔር ስም ይባረክ። አሜን ነው። አዎ፣ በአባቶች ቀን አባቶችን እያስታወስን የሄዱበትን መንገድ መልካሙን ተግባራቸውን ምሳሌነት የተወልንን እግዚአብሔርን እየተመለከትን መሮጥ ይገባናል። በሶስተኛ በእምነት ተስፋ አደረገ ይላል መጽሐፍ ቅዱሳችን። ሮሜ 4:18 ላይ ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ ይለናል። ተስፋ ባልሆነው ጊዜ ይለናል። የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ምንድን ነው ያመነው? ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ። ዘርህ እንደ አሸዋ፣ ዘርህ እንደ ከዋክብት በተባለ ጊዜ ዕብራውያን 11:11 ላይ ስትመለከቱ ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳ ካለፈ በኋላ ዘርን ለመጸነስ
ኃይልን በእምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። ስለዚህ ሁኔታቸውን ስናስብ ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ይለና አብርሃም ደግሞ የሞተን ሰው እንኳን ከመሰለው ይላል። ዘር ይሰጣችኋል ሲባሉ በእምነት ተስፋ አደረጉ። እግዚአብሔር አምላካችን ስሙ ይባረክ።
አሜን።
እምነት ከመስማት ነው፣ መስማትም ከምንድነው? የእግዚአብሔር ቃል መጣላቸው። የእግዚአብሔር ቃል መጣላቸው። እንደ ሰማይ ከዋክብት አብርሃም ጋር ነገሩ ግር ያረጋል። እንደ ሰው ልማድ እንደ ሁሌ እንደሚያውቀው እንደ ነበረው ሁኔታ አልሆነም የእግዚአብሔር ነገር። በቃ ስለዚህ የራሱ አስተሳሰብም ያከባቢው ሁኔታም በፍጹም አይስማማም። ስለዚህ ተቸገረ አብርሃም። የመጣው ነገር መጥቷል፣ ቃሉ መጥቷል፣ እግዚአብሔርን ድምጽ ያውቃል። ግን ደግሞ በፍጹም አልጥማለው። ነገሩ ግራስ ያጋባው እግዚአብሔር አንድ ቀን ናውጣለው። ናውጣ 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 ወደ ላይ ተመልከት፣ ከዋክብትን ተመልከት አለው። እሺ ቁጠር ቁጠር በማስረጃ እንደገና ግራስ ይጋባ ማለት ነው። ከዚህ ከመጀመሪያው ዘፍጥረት 12 ላይ አዛ ባንተ ይባረካሉ ተብሎ በበረከት ቃል ነው የወጣው፣ በተነቃቃ መንፈስ ነው የወጣው። ግን ደግሞ በህይወት ጉዞ ላይ ቆየበት፣ ነገሩ ቆየበት። ስጋውን በቃ እየከዳው መጣ፣ እየጎበጠም መጣ፣ ምርኩዝም እያስፈለገው መጣ፣ ሳራም እየደካከመች መጣች። ግራ ጋባው። ይሄ ሁኔታ የሚታየው ነገር ይፈትናል ይፈትናል። ግራ ያጋባል። የመጣው ቃልና የሚታየው ነገር ግራ ያጋባል። የዚህ ጊዜ እግዚአብሔር እንደገና ልቡን ሊያነቃቃ ናውጣ 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 ተመልከሲ ወደ ላይ ትንሽ ጨለማ ላይ ይመስለኛል ያወጣው። እንግዲህ በቀንም ኮከብ ሊታዩ ይችላል። እና ቁጥር ብትፈልግ ከወዲህ ጀምር፣ ብትፈልግ ከወዲህ ጀምር፣ ብትፈልግ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራቅ፣ ከምዕራብ፣ ከፈለክበት አቅጣጫ ቁጥር ያለው ይመስለኛል። ሲጀምር ግራ ይገባዋል። እንኳን ከምስራቅ ጀምሮ ምዕራብ ሊደርስና የትም መሄድ የማይችል ይመስለኛል። በቃ ዘርን እንደዚህ ነው ማድረግ። በቃ ጎንበስ በል እስኪ አሸዋውን ተመልከተው፣ ቁጥር እስኪ ከየቱ ጋር ከፈለክበት ጀምር፣ ቁጥር እስኪ አንድ ሁለት ሶስት በል ቁጥር ቁጥር ከቻል ያለው ይመስለኛል። መጽሐፍ ቅዱስ እንግዲህ በተናገረው መሰረት ዘፍጥረት 15 ላይ ላችሁ ታነቡ ነው የምታገኙ። ፍርሃት ፍርሃት እንዳለው ይናገራል መጽሐፍ ቅዱስ። አብርሃም ፍርሃት ፍርሃት አለው። መጨረሻ ግን ተነቃቃ። እግዚአብሔር ስሙ ይባረክ። እግዚአብሔር ከውስጣችን ድክም ሲልብን ከአንዳንድ ሁኔታዎች የተነሳ ነቢያትንም ይልካል፣ ህልሙንም ያመጣል፣ ራእዩንም ያሳያል፣ ጎናችን ያለውንም ሰው ያናግረዋል። አንዳንዱም ከመድረክ ላይ ቆሞ ሲናገር ውስጣችን ይቃጠላል፣ ብድግ ይላል። እንደገና ድክም ያለው ነገር ውስጣችን ብድግ ይልና አሜን ያሰኘናል። ልክ ነው፣ ጌታ ይሰራል ያሰኛል። አብርሃም ከዛ በእምነት ተስፋ አደረገ ነው የሚለን። በእምነት ተስፋ አደረገ። ምን ብሎ ተስፋ አደረገ? ምርኩዝ ቢይዝ ባልይዝ፣ ወገቤ ቢጎብጥ ባይጎብጥ፣ በቃ ፊቴ ቢጨማደድ ባይጨማደድ፣ እኔ ምን አገባኝ፣ እኔ ምን አገባኝ እግዚአብሔር እንዴት እንደሚሰራ። አረጋለሁ ብሏል፣ እሰጣለሁ ብሏል። እንዴ ከምድር አፈር ሰውን ካበጀ በህይወት ካለ ከሚንቀሳቀስ ልጅን መስጠት ያቅተዋል ወይ ጌታ? እንዴ ብሎ የተነቃቃ ይመስለኛል። እንደዚህ ብሎ የተነቃቃ ይመስለኛል። እና ተስፋ አደረገ። አዎ ሙት ከሚመስለውም ሰው እንዴ ብሎ የተነቃቃ ይመስለኛል። እግዚአብሔር ስሙ ይባረክ። እና ተስፋ አደረገ። እንዴት? በእምነት ቃሉ መጥቷል ብሎ። እግዚአብሔር ስሙ ይባረክ። ስለዚህ አባታችሁ አብርሃም በእንዲህ ሁኔታም እንኳን ተስፋ አድርጎ ነበር ነው የሚለው እግዚአብሔር ቃል። ስለዚህ አባታችን ነው ብላችሁ የምታስቡ ከሆነ የእሱን መንገድ ተከተሉ። እግዚአብሔር ስሙ ይባረክ። እግዚአብሔር ተናግሮን ውስጣችን ድክም ያለበት ነገር አለ? ሁኔታውን ስናየው፣ የጊዜው መሄድን ስናይ፣ የሁኔታዎችን መተረማመስ ስናይ፣ በቃ ምንም ነገር አልመስል 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 ያለ ነገር አልመስል አልመስል ያለ ነገር አለ። አብርሃም የእምነት አባታችን ነው። እግዚአብሔር ስሙ ይባረክ። የእምነት አባት በዚህ አይነት ቻሌንጅ ውስጥ አልፏል። እድሜው ሮጦ 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 ሄዶ በቃ ማቶ ሊባል ሲል ልጅ የለም፣ ማቶ ሊባል ሲል ቀደም እኮ ለምለም ያለችን የወለዱት እኮ 72 ነው። በወጣትነት ዘመን እኮ ነው የወለዱት እሳቸው። አብርሃም ዝጥነት እንደርሶ ልጅ ግን እንደ ሰፈርተኛውም እኮ የሚለው ነገር አቤ እንዴት እምነቱ
አዎ ተስፋ አደረገ ነው የሚለው የዕብራውያን ጻፊ። በዛ ሁኔታ እንደሆነ ተስፋ አድርጓል። ዘር እንዲው ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አዛብ አባት እንዲሆን ተስፋ ይዞ አመነ። እኔ ምን አገባኝ እንዴት ያደርገው? እኔ የተናገረው ነው ኃላፊነቱን የሚወስደው። ልክ ነው እኮ እግዚአብሔር እኮ አንድ ነገር አረጋለሁ ለቆ ድሮስ በኔ ችሎታ ነው እንዴ? እኔ ልመካ በኋላ እግዚአብሔር ብዙ ጊዜ ሲሰራ ሰው ጣልቃ በማይገባበት መንገድ ሰው እኔ ነኝ ሊል በማይችልበት በቃ ነገር ባለቀ ሰዓት ነው የሚመጣው። እግዚአብሔር ስሙ ይባረክ።
አሜን።
ትዝ ይላችኋል የጌዲዮን ታሪክ? ጦርነት ሊወጡ ሲሉ ስንት ብዙ ሰራዊት ወጣ። ና ቀንስልኛል እግዚአብሔር ቀንስልኝ፣ እኔ በዚህ ሁሉ ሰው ድል አልሰጣቸውም አለ። ለምን በኋላ ትመካለህ? በኃይሌ ነው በጉልበቴ ነው ያሸነፍኩት ብለህ ትመካ? ቀንስልኝ። እንዴት ልቀንሰው ጌታ ሆይ? ጌዲዮን ወደ ውሃ ወሰዳቸው። ወደ ውሃ ዋጥጡ በላቸው። ሲጠጡ ቆይ አንዳንዱ አጠጣጡን አይቼ ለያለሁ አለ እግዚአብሔር። አንዳንዱ እንደ ውሻ ይጠጣ፣ አንዳንዱ በእጁ አድርጎ ይጠጣ። በቃ ረሳሁት፣ ግን የእጁን ይሁን እንደ ውሻ ይጠጣውን ለይ፣ በቃ ይሄኛውን ቀንስልኛል፣ ብዙውን ሰው ቀንስልኛል። በቃ ሲያይ አሁንም ቁጥሩ በስቷላል። ምክንያቱም ለምንድን ነው የእግዚአብሔር ማዳን እንዲታወቅ ነው የሚፈልግ። በሰው እንዳልሆነ በእርግጠኝነት እንዲታይ ነው የሚፈልግ። እግዚአብሔር ክብሩን ማንም እንዲሰማበት ስለማይፈልግ ነው። ስለዚህ አሁን አብርሃም ጎርጧል፣ በትር ይዟል፣ ንግግራቸውም ተቀይሯል። አብርሃምና ሳራ ሁኔታቸው ተቀይሯል። ንግግራቸው በቃ እንደ ድሮ እንደ ጉምስና ዘመን አይደለም። ቋንቋ አነጋገራቸው ምናምን አይነት ነገር ይመስለኛል። እንደዛም እየተባባሉ በቃ ሁለቱም ያውቋታል፣ ሁለቱም ያውቋታል። ይሄ የእግዚአብሔር ተአምር እንደሆነ ሰፈርተኛው ሁሉም ያውቃል፣ በደንብ ያውቃል። የእግዚአብሔር ተአምር እንደሆነ ባለቀ ሰዓት መጥቶ ይስሐቅ እንደተሰጣቸው ባለቀ ሰዓት እግዚአብሔር ክብሩ ሊወስድ ስለፈለገ ጌታ ይመስገን። አብርሃም በዛ ሰዓት ላይ አመነ። አልተቸገረም አይደለም፣ እግዚአብሔር ደግሞ መጥቶ አነቃቅቶታል። ግን ያንን ተስፋ ያዘ ነው የሚለው። እግዚአብሔር ስሙ ይባረክ። ይሄ አብርሃም የኛ አባት ነው፣ የእምነት አባት ነው። እሱ የሄደበትን መንገድ እንድንሄድ ነው እግዚአብሔር ታሪኩ የተጻፈልን። እነ ጴጥሮስ የደገሙ እነ ዕብራውያን ጸሐፊ የደገሙልን ያንን እያስታወሱ የሚነግሩን በዛ እምነት እንድንሄድ ነው። ሁኔታ ቻሌንጅ ሊያደርግ ይችላል። የተነገረህ ነገር የማይመስል አይነት ሁኔታ ውስጥ ልትገባ ትችላል። ግን እግዚአብሔር የተናገረውን ቃል ይጠብቃል ነው። ሰይ አሜን፣ እናምነዋለን ጌታ። አራተኛ በእምነቱ ሳይደክም ተመለከተ ነው የሚለው መጽሐፍ ቅዱሳችን። በእምነቱ ሳይደክም ተመለከተ። የመቶ ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋ የሳራ ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ ይልናል መጽሐፍ። በእምነቱ ሳይደክም ተመለከተ። እምነትን የሚያደክም ነገር ከራሱ ሊመጣ ይችላል፣ ከውስጡ ከስሜቱ። ምክንያቱም አሁን እንደተነጋገርን ይሄ ሰውነቱ ሲከዳው ሲያይ ያ ራሱ ሌላ ሰው ሳይመጣ ማለት ነው። በቃ ሁኔታውን ሲያየው የውስጡን ስሜት ሲያዳምጥ አቅም ድክም ሲል እንዴት ሊሆን ነው ብሎ ማሰቡ ግድ ነው። እንዴት ሊሆን ነው ብሎ ሊያስብ ይችላል። ግን የሚያደክም ነገር አለ። ሳይደክም ተመለከተ ነው የሚለው መጽሐፍ ቅዱስ። ሳይደክም ተመለከተ። አንድ ጊዜ ውርስ ሲከፋፈሉ እስራኤላውያኖች ወደ ከነአን ምድር ከገቡ በኋላ ትዝ ይላችኋል፣ ከእስራኤል ከወጡት ካሌብና ኢያሱ ብቻ ናቸው የገቡት። ኢያሱ ሲያከፋፍል ካሌብን አነጋግረውና እዛ አንድ ቦታ ሄዶ እንዲወርስ ሲወርሱ እንግዲህ ወግተው ነው የሚወርሱት። እና እንዴት ነው 80 ሆኗል ካሌብ በዛ ጊዜ። እና ካሌብ ይህ ሲጠየቅ ምንድን ያለው? ስጠኝ ተዋግቼ ወርሳለሁ አለ። ውጊያ ያስፈልግ ነበር። በመውጣት በመውረድ በመዋጋትም ኃይሌ ያለቀ ያረጀው ብመስልም አምላክ የዛሬን ብርታቱን አልነሳኝም ማለት ያረጀው በመስልም አሁንም አምላኬ አለ ከኔ ጋር አለ አሁንም አምላኬ ከኔ ጋር ይስራል በፊትም ወጣት በመመስልበት ዘመንም የኔ ኃይል አይደለም የሰራው ነው የኔ መታዘዝ እንጂ የኔ የመውጣት ነገር በጠላት ስፍር የመቆም ጉዳይ የመታዘዝ ነገር ነው እንጂ ድል ያመጣው እግዚአብሔር ሰርቶ የታደገ አሁንም ቢሆን በፊትም ቢሆን ያው ነው ነው አምላክ አሁን ብርታቱን አልነሳኝ እግዚአብሔር ስሙ ይባረክ ስለዚህ የሚያደክም ነገር የሚፈታተን ነገር የለም አይደለም መጽሐፍ ቅዱስ ግን የሚነግረን በእምነቱ ሳይደክም ተመለከተ ይላል እግዚአብሔር ሊያደርግ ያለው ልጅን ሲያቀፍ የሚያይ መስለኛ ሳራ ልጅን አዝላ ስታጠባ ምናምን የሚያይ መስለኛ በእምነቱ ሳይደክም ተመለከተ ነው አሚለው ተመለከተ እምነት ምንድን ነው መጽሐፍ ቅዱሳችን የሚለን እምነት ተስፋ ስለምናረጋው ነገር የሚያስረግጥ የማናየው ነገር የሚያስረዳ ነው ማይታየው ነገር በእምነት ታዩታላችሁ በእምነቱ ሳይደክም ተመለከተ ነው አሚለው መጽሐፍ ቅዱስ እምነቱ ከደከመ አይታየው እምነቱ አልደከመ ስለዚህ አሁን አብርሃም በእምነት ያህል ደክሟል ሰውነቴ ግን እግዚአብሔር ቃል ይሰራል ዛሬ
አሜን
እግዚአብሔር ተናግሯል ተአምር ነው እግዚአብሔር ተአምረኛ አምላክ ነው ይላል ሳራ ከልጇ ጋር ስትጫወት የሚያይ መስለኝ ይላል የሚያይ መስለኛ ሳይደክም ተመለከተ ነው የሚለው የሚታየው እንደዛ ነው እግዚአብሔር ስሙ ይባረክ
አሜን
ነገሮች እንት ብልሽትት ያለ ሲመስላችሁ እምነታችሁ ከወረደ ምንም አይታየንም ምንም አይታየንም ነ ስለዚህ እምነት የሚባለው ነገር እንዳይነካ በጣም ፕሮቴክት ማድረግ አለብን ማለት ጣላት ደግሞ ትዝላችኋል ጌታ ኢየሱስ ክርስቶስ ለጴጥሮስ ያለው ነገር ሰይጣን እንደ ስንዴ ሊያበጥራችሁ አጥብቆ ለመነ እኔ ደግሞ ምን አረኩልን አገልግሎት እንዳይወሰድብን ያለው መሪነት እንዳይወሰድብን ያለው የቸርች አገልጋይነት ምናምን ኖ ኖ ምን እንዳይሆን ያለ እምነት እንዳጠፋ አጥብቀ ለማንኩል ሁሉ ነገር ይወሰድባችሁ እምነታችሁ ግን እንዳይወሰድ ማለት ነው ጌታ ነው ያለው በቃ ሌላው ነገር ይወሰድ እምነት ከተወሰደ ግን አደገኝ ምክንያቱም በእምነት ነው እግዚአብሔር ልጅ የተባለው በስራ ነው እንዴ በአገልግሎት ብዛት ነው እንዴ የትኛው አስቆጥረን ነው እንዴ አይደለም በእምነቱ ሳይደክም ተመለከተ ማ አብርሃም የሚያደክም ነገር አለ ከውስጥ ከራሱ ከውስጡ የሚመነጩ ነገር ሱነቱ ሲያዩ ስፍርተኛው ሲያወራ የተባበሉ ሲያልፉ ያ የሚያደክም ነገር ውስጥን ድክም የሚያደርግ ነገር እሱ ግን አልሰጥም በፍጹም ለመድከም በፍጹም እምነቴ እንዲወሰድ እድል አልሰጥም እግዚአብሔር ስሙ ይባረክ የፈለጋቸውን ይበሉ ፈልጋቸውን ያውሩ ስጋይም ይናገር ሲፈልግ ወል ወደቅኮ መራመዳቀቶ ይበለይ ሲፈልግ ይበል ጌታ ግን ተናግሯል እንዴት እንደሚያደርገው አላቀም ያደርገዋል እኔ ግን አልደክም እምነቴ ሃሌሉያ
አሜን
እግዚአብሔር ስሙ ይባረክ ያደርገዋል ነው አሜን በመጨረሻ በእምነት በረታ ይላል መጽሐፍ ቅዱስ ለእግዚአብሔርም ክብር እየሰጠ የሰጣውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል እግዚአብሔር ስሙ ይባረክ አሁን እማነበው ሮሜ 4 ውስጥ ያለውን ሐሳብ ነው ቀድም የጀመርኩትን ሐሳብ ነው እየቀጠልኩ ያነበብኩ ያለው እና በእምነቱ የበረታ ሰው ነበር ባ አባታችን አብርሃም እግዚአብሔር ስሙ ይባረክ አሜን የእምነት አባት እግዚአብሔር ስሙ ይባረክ እና ምንድነው በረታ ሲል እዚህ ጋር ሐዋርያ ጳውሎስ የሚነግረን ለእግዚአብሔር ክብር ይሰጣል ክብር ይሰጣል እርሱ ጋር ማርጎምጎም የለም ጠፋ ቆየ ተናገርከው ቃል ለምንድነው የማይሰራው ጌታ ሆይ ምንድነው የለም ለእግዚአብሔር ክብር ይሰጣል እግዚአብሔር ስሙ ይባረክ አሜን አሜን ለእግዚአብሔር ክብር አልቀነሰም እግዚአብሔር የተመሰገነ ይሁን የተሰጠውን ተስፋ ደግሞ ሊፈጽም እንዲችል
አጥብቆ እየተረዳ አጥብቆ እየተረዳ በብዙም አስረጃዎች በቀደመው አሰራሩ እግዚአብሔር ያጣቀሰ እግዚአብሔር ሰው አይደለም የተናገረውን ቃል የሚፈጽም አምላክ ነው እያለ ያጣቀሰ ለራሱም ለሳራም እየነገራት ለሌሎችም እየነገራቸው እግዚአብሔር የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ ይረዳ ነበር። እግዚአብሔር ስሙ ይባረክ።
አሜን።
በአፉ የስንፍና ቃል የለም ነበር። አይምኑ አጋለው አይምኑ አጋለው ዝም ብለው የስተት ነገር ተናግረው ነው እኮ እኔም ቃጅቼ ነው ሳይል በቃ እንደዚህ ሳይል የሰጠውን ተስፋ ቃል እግዚአብሔር ይፈጽማል።
አሜን።
እግዚአብሔርን ያከብረው ነበር። ለእግዚአብሔር ክብር ይሰጥ ነበር። በቃ ክብር ይሰጣል። የስንፍና ቃል ካፉ አይወጣም። ሐሳቡም የተቀደሰ ነበር። እግዚአብሔር ስሙ ይባረክ።
አሜን።
በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። እነዚህ ነገሮችን ግዜ እንግዲህ ምንድነው በእምነት በረታ አለው ጳውሎስ። እነዚህ ነገር ሲያይ ከሱ በእምነት በረታ። እግዚአብሔርን ያከብር ነበር። የሰጠውን የተስፋ ቃልን አጥብቆ ይረዳ ነበር። የተሰጠውን እግዚአብሔርን ቃል አይጠራጠርም ነበር። እና እስከ መጨረሻው ልጁን ባያቅፍም እሱ ግን ምንድን ነበር አለ? ብርቱ ነበር። በእምነቱ ብርቱ ነበር አለ። እግዚአብሔር ስሙ የተባረከ ይሁን። ይህንን ብርታት በሁላችን ላይ ይልቀቅብን። እግዚአብሔር ስሙ ይባረክ። ነገሮች ፈጥነው አለመሆናቸው እግዚአብሔርን ታማኝነት አያጎልም። እግዚአብሔር ስሙ እግዚአብሔር አዋቂ ነው። ማንንም አይቀድመው። በቃ ማንንም ማለት ማንንም ነው። በሰማይም ቢሆን በምድር ማንንም አይቀድመው። በቃ ማንንም አይቀድመው። ቆየ ተብሎ አይታማም። አረፈደ ተብሎ አይታማም። ለማንንም አናማው እግዚአብሔር።
አሜን።
በቃ አረጋለሁ ካለ ያረጋል። የኔ ስራ ምንድነው? ማመን ነው። የኔ ስራ ምንድነው? እግዚአብሔር ያከበረው መማላለስ ነው። የተስፋውን ቃል እንደሚፈጽም አጥብቄ መረዳት ነው። ቃሉን አለመጠራጠር ነው የኔ ስራ። ኃይሌ ማን ነው?
እግዚአብሔር።
ቃሉን የላከ አምላክ እግዚአብሔር።
አሜን።
እንዴት ያድርገው? አላውቅ። እንዴት ይስራው? እኔ አላውቅ። እኔ ራሴ ተፈጠርኩበትን እንዴት አውቃለሁ? በእናቴ ሆድ አጥንትና አጥንትን ሲያገጣጥ ስጋን ሲያለብስ ቁርበት ሲጨምርበት እስትንፋስ አርጎ ወደዚህ ምድር ሲያመጣ የት ነበርኩኝ እኔ? አብሬ ያቀበልኩት ነገር ነበር? ጣቴን ትንሽ ረዘም አርገው ብያለሁ? ሐሳብ እንኳን ሰጥቻለሁ? አይ ትንሽ ጸጉሬ እንደማይመለጥ አርገ ስራው ብያለሁ? አላልኩ። ሐሳብ እንኳን አላቀበልኩ። የታቀል አሁንም ቢሆን እንዲህ አረጋለሁ ካለ እስትንፋሴን የሚቆጣጥር አምላክ።
አሜን።
ስልጣኔ ማን ነው?
ኢየሱስ።
ስልጣኔ ማን ነው? አምላክ። የእምነት አባታችን እንዲህ ነው ተራመደው ነው የሚለው መጽሐፍ ቅዱስ። የእምነት አባት ነው ይባላል። በዘር ከሆነ የእስራኤሎች ነው። እዛ ጋር ነው። በእምነት ግን እግዚአብሔር አዛብን ሁሉ ሊባርክ ስለወደደ የእምነት አባት ነው። የሁላችን አባት ተባለ። እንደዚህ አይነት የእምነት ጉዞ ነበር የተጓዘው። እግዚአብሔር ስሙ ይባረክ። ኢየሱስን ይወት ይስጠን ጌታ።
አሜን።
አዎ ኢየሱስን ይወት እግዚአብሔር ይስጠን። ስለዚህ ሮሜ ላይ ያለውን ሐሳብ እናነብና እንጨርሳለን። እግዚአብሔር ስሙ ይባረክ። ሮሜ ምዕራፍ 4 ላይ የእግዚአብሔር ቃል እነዚህን ሐሳቦች ከዘረዘረ በኋላ ምን ይላል መሰላችሁ? ቁጥር 22 ላይ ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ይሄን ሁሉ ከሆነ በኋላ አሁን ያነሳናቸው ሐሳቦች ካነሳ በኋላ ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠረልን ዘንድ ነው። እግዚአብሔር ይመስገን። አሜን ነው። እስቲ ቆመን እንጸልይ። ለትንሽ ደቂቃ እስቲ እንጸልይ። የራሳችንን የእምነት እንቅስቃሴያችንን የህይወት ጉዟችንን እንደው በጌታ ፊት እውነተኛ ሆነን እስቲ ከጌታ ጋር ለአንድ ደቂቃ እንነጋገር። ላካችን ሆይ እናመሰግንሃለን። ስለቀደሙት አባቶቻችን እናመሰግናለን። መልካም ምሳሌ ሆነው ከፊታችን ስለተራመዱት ባሪያዎችን እናመሰግናለን። አቤቱ ጌታ በዚህ ዘመንም ደግሞ የኛን ህይወት እንደዚሁ እንድትሰራን ጸልያለን። በጌታ በኢየሱስ ክርስቶስም የሰማነው ቃል ከያንዳንዳችን ጋር በእምነት ይዋሃድ ህይወታችንንም ይቀይረው
አሜን
ቃሉን ፈትነን መልካሙን እንድንይዝ ሁላችንን እርዳን
አሜን
ሸልተኞች ሆነን እግዚአብሔርን ቃሉን እንዳልሰማን እንደዚሁ ምንመላለስ ሳይሆን ነገር ግን መርምረን መልካሙን ፈትነን ህይወታችንን መናቀና እንድንሆን እርዳን መንፈስ ከሁላችን ጋር ይሁን
አሜን
አሜን ተመስገን
አሜን
አሜን ፕሮግራማችን ሁሉ እንደምናረክ በባርኮት ጸሎትን ጨርሳለሁ እግዚአብሔር ይባርካችሁ ይጠብቃችሁ
አሜን
እግዚአብሔር ፍቱን ያብራላችሁ ይራራላችሁ
አሜን
እግዚአብሔር ፍቱን ለእናንተ ያንሳ ሰላምንም ይስጣችሁ
አሜን
በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን
አሜን